እንደምን አላችሁ? እግዚአብሔርን እናመሰግናለን። የመጽሐፍ ቅዱስ ጥናታችንን እንቀጥላለን ማለት ነው። ቅድም እንደተነገረው ሮብሮብ ምናረጋውን የዚህ የአንደኛ ቆሮንቶስ ጥናታችንን አብረና ጥናለን። የእግዚአብሔርን ቃል በተደጋጋሚ ደግሞ ባለፉት ጥቂት ሳምንታት የመጣችሁ ምዕራፍ 12 እስከ 14 ያለውን ሴክሽን ጀምረናል። እሱም ስለ ጸጋ ስጦታ፣ ስለ ክርስቶስ አካል መገንባት እና እድገት እሱን የተመለከተ ነገር ነው። ዛሬም ትንሽ ለመግፋት እንሞክራለን። እንደመነሻ ያህል ባለፈው ሳምንት ያነበብነውን ግን ዛሬ ትንሽ ላተኩርበት የምፈልገው የጸጋ ስጦታ ልዩ ልዩነት፣ ልዩ ልዩ እንደ ሳምፕል የተዘረዘሩ አሉ። እነሱን የሚቀጥለው ሳምንት እናያለን ብዬ ትንሽ ቃል የገባሁላችሁን አንዳንዶቹን ሰርቬይ ለማድረግ እንሞክራለን፣ ዘርዘር ያሉትን ነገሮች። ምክንያቱም ከሚቀጥለው ሳምንት ጀምሮ የጸጋ ስጦታ የዛሬ ናፍቆቴን መጀመሪያ ልንግለጥላችሁ። ከሚቀጥለው ሳምንት ጀምሮ የጸጋ ስጦታ በቤተ ክርስቲያን በአካሉ ውስጥ ሲገለጥ መደረግ ያለበት መደረግ የሌለበት እያልን ነው የምናወራው። ፕሪንስፕል ማለት ነው። እንደዚህ አይደረግ፣ እንደዚህ አይደረግ፣ እንደዚህ ይደረግ፣ እንደዛ አይደረግ ወደሚሉ ነገሮች ስለምንገባ ምዕራፍ 14ም ምዕራፍ 13ም እየባሰበት ስለሚመጣ እንደዚህ ይደረግ፣ እንደዛ አይደረግ፣ እንደዚህ አርጉ፣ እንደዛ አታርጉ የሚል ነገሮች ስለምንገባ ዛሬ እንደው በጣም የልቤ ጥማት በሌለበት አርጉ አታርጉ እንዳንል እግዚአብሔር መጀመሪያ ቢሞላን ይሻል። ቆሮንቶስን እንደዚህ አታርጉ እንደዛ አታርጉ የተባለው ቢያንስ ስላለ ነው። እና አንዳንድ ጊዜ እኛም እንደው የእነሱን ወስደን ትንቢት ስትናገሩ ተራ በተራ ተናገሩ ምናምን ይላል። አሁን ሲገናኙ ትንቢት ሶስት አራት ምናምን ሆነው ስለሚናገሩ ተዉ ተራ በተራ አንዱ ያድምጥ ምናምን ይላል። ግን ትንቢት በሌለበት ይህን ብናወራ ምን ያደርጋል? እውነተኛ ትንቢት፣ እውነተኛ ልሳናት፣ እውነተኛ ፈውስ፣ እውነተኛ ታምራት እግዚአብሔር እንዲያደርግልን ለመቃተት ነው። መጀመሪያ የምታስተካክሉት እኮ ነገርስ በጣም ሲኖር ነው። በጣም ኖሮ ብናስተካክል ይሻላል ብዬ ነው የማምነው። በሌለበት ዝም ብለን ከምንሆን አይመስላችሁ? አሁን ሌሊት ሌሊት ምንም መኪና በሌለበት ትራፊክ ፖሊስ እንደዚህ እንደዚህ ሲልቢ ምን ያደርጋል? ትርምስምስምስምስ የሚለው ኖሮ ከዛ ቢያስተካክል ይሻል። እና አንዳንድ ጊዜ በጣም ቱማች። አሁን እኔ የጸጋ ስጦታ በቤተ ክርስቲያን ውስጥ በስርዓትና በአግባብ መሆን አለበት ብለው ከሚጮሁት ሰዎች መካከል ነኝ በጣም። ምክንያቱም ስርዓት የለቀቀ ስለሆነ እንመጣበታለን። እሱም ሲሪየስ ነው፣ የምር ነው። ጸጋ ስጦታ በስርዓት በአግባብ መሆን አለበት። ግን በስርዓትና በአግባብ እንዲሆን ግን አስቀድሞ ደግሞ የሚጠማ መንፈስ እግዚአብሔር እንዲሰጠን ምን ምን እንደሆኑ ትንሽ ዘርዘር ለማድረግ ነው ዛሬ ጥማት። ሞር ብንጠማ እግዚአብሔር ከስጋዊነት ቢያወጣ ቤተ ክርስቲያንን። በጣም ብዙ ስጋዊነት አለ። አገልግሎታችን በስጋ ነው፣ በአእምሮ ነው። የቤተ ክርስቲያን አመራሩ ስጋ ነው፣ አእምሮ ነው። እንግዲህ እናንተንም ያካትታል ብዬ ነው የማስበው። በእኛ አካባቢ እንደዛ ነው፣ እናንተም አካባቢ አይጠፋም ብዬ ነው የማስበው። እግዚአብሔር ሪሊ የእግዚአብሔር መገኘት በጣም ቢኖር በጣም ደስ ይላል። ከዚህ በላይ ስንሰባሰብ የእግዚአብሔር መገኘት ቢኖር፣ በቤተ ክርስቲያን አመራር የእግዚአብሔር መገኘት በጣም ቢኖር፣ በቤተ ክርስቲያን ጉባኤ የእግዚአብሔር አመራር ኖሮ የእግዚአብሔር አሰራር በጣም ኖሮ ሱፐርናቹራል የሆነ ከአእምሮ በላይ የሆነ የጸጋ መገለጥ ኖሮ እሱን ብናስተካክል ደግሞ ይሻላል። እና አስቀድሞ የሚጠማ ልብ እግዚአብሔር እንዲሰጠን ለመጸለይ ነው ዛሬ ሞር የልቤ ሸክም። የሚቀጥለው ሳምንት ጀምሮ ግን ደግሞ ሲገለጥ ደግሞ በዚህ መልክ ነው የሚለውን ለማየት እንሞክራለን። ስለዚህ ባለፈው ሳምንት ያነበብነውን ደግመን እንድናነበው ጠይቃቸዋለሁ። ምዕራፍ 12 አንደኛ ቆሮንቶስ ቁጥር 4 ጀምሮ እስከ ቁጥር 11 ድረስ ያለውን እናነባለን። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 ጀምሮ እስከ ቁጥር 11 ድረስ ያለውን መቆም ጀምራችኋል። በጣም ጥሩ ነው። ስለ ባህላችን ሆኗል ማለት ነው። ጥሩ ነው። አነባዋለሁ። በማስተዋል እናነባለን። የጸጋም ስጦታ ልዩ ልዩ ነው። መንፈስ ግን አንድ ነው እንግዲህ ባለፈው ሳምንታት የመጣችሁ እንደምታስተውሉት የጸጋ ስጦታ መንፈሳዊ ስጦታ ብለንም እንጠራውን በልዩ ልዩ መንገድ መጽሐፍ ቅዱስ ይጠቅሰዋል በተለይ አንደኛ ቆሮንቶስ ምዕራፍ 12 ኒውማቲካ መንፈሳዊ ነገር የጸጋ ስጦታ ካሪዝማታ ምናምን ያለን የዘረዘርናቸው ማለት ነው ልዩ ልዩ አይነት ሲያሜ እንዳላቸው እንድታቁ ማለት ነው የጸጋ ስጦታ ልዩ ልዩ ነው መንፈስ ግን አንድ ነው አገልግሎት ይላቸዋል አገልግሎትም ልዩ ልዩ ነው ጌታም አንድ ነው አሰራር ይላቸዋል ላስት ዊክ ማይተናል ይሄ አሰራርም ልዩ ልዩ ነው ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው ነገር ግን መንፈስ ቅዱስን መግለጥ ይሄም ሌላ ስም ነው ሌላ ሲያሜ ነው የጸጋ ስጦታ መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጣዋል ለእያንዳንዱ ግን ለጋራ ጥቅም ይሰጣዋል ነው ለጉባኤ ጥቅም ለጋራ ጥቅም ይሰጣዋል ላንዱ ጥበብን መናገር ነኝን ትንሽ እንደ ሳምፕል የዘረዘራቸውን ትንሽ ዛሬ እንድናያቸው ስላሰብኩ ነው ባለፈው ሳምንት እናያቸዋለን ስላልኩ ላንዱ ጥበብን መናገር በመንፈስ ይሰጣዋል ላንዱ በዚያው መንፈስ ዕውቀትን መናገር ይሰጣዋል ላንዱም በዚያው መንፈስ እምነት ላንዱም ባንዱ መንፈስ የመፈወስ ስጦታ ላንዱም ታምራትን ማድረግ ላንዱም ትንቢትን መናገር ላንዱም መናፍስትን መለየት ላንዱም በልዩ አይነት ልሳን መናገር ላንዱም በልሳኖች የተነገረውን መተርጎም ይሰጣዋል ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው ያካፈለ ያደርጋል ይላል ጌታ ይመስገን ባለፉት ሳምንታት ትንሽ ያየነው የጸጋ ስጦታዎችን አንድ ሚሊዮን ኤሌመንታቸውን ነው በዋናነት ልዩ ልዩነታቸው ላይ በጣም አላተኮርንም ከሚቀጥለው ሳምንት ጀምሮ እነኚህ ልዩ ልዩ ጸጋዎች በአንድነት እንዴት እንደሚሰሩ ለማየት እንሞክራለን ግን እስካሁን ድረስ ያየነው አንደኛ ቆሮንቶስ ምዕራፍ 12 መሰረት የጸጋ ስጦታዎች አንደኛ ተመሳሳይ የሆነ መገለጫ ነው ያላቸው ተመሳሳይ የሆነ ምልክት ነው ያላቸው የጸጋ ስጦታ አልቲሜት መለኪያ የጸጋ ስጦታዎች አልቲሜት ግብ አልቲሜትሊ የጸጋ ስጦታ መለኪያቸው ክራይቴሪያቸው ባህሪያቸው አንድ ነው ብለናል ምንድነው እሱ የነበራችሁ ኮጮክ ብላችሁ ነው ጌታ ኢየሱስን ምን ማረክ ማክበር ነው ጸጋ የሚገለጠው ማንን ለማክበር አላማናችሁም ማለት ነው እኛን ለማክበር ወይስ ጌታ ኢየሱስን ለማክበር ኦኬ አንደኛ ቆሮንቶስ ምዕራፍ 12 ሲጀምር በሱ ነው የሚጀምረው አህዛብ ሳላችሁ ዝም ብላችሁ ነው የምትነዱት አህዛብ ሳላችሁ ዝም ብላችሁ ሄዳችሁ ነው የምትናገሩት ለማይናገሩ አማልክት ሄዳችሁ ነው የምትናገሩት በጣዖታት ፊት አሁን ግን ጸጋ ሲገለጥ እንደ ቤተ ጣዖት አይደለም ትዝላችኋል ያልነው እንደ ጣዖት ቤታችሁ አይደለም ጸጋ ሲገለጥ አንድ ነው ክራይቴሪያው አንድ ነገር ነው የሚያረጋው ማንንም በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ሊል አይችልም ኦኬ መንፈስ ቅዱስ ሲኖር የሚያረጋው የሚያጎላው የኢየሱስን ጌትነት ነው የመጀመሪያው ትምህርት ቁጥር 1 እና 2 ላይ የተማርነው እሱ ነው የኢየሱስ ጌትነት ነው ማንም በመንፈስ ካልሆነ ሊያረጋው የማይችለውን ነገር መንፈስ ቅዱስ ያረጋዋል ኢየሱስ ክርስቶስን ከፍ ያረጋል ይሄን ነው በዝርዝር ያየነው ጌታችን በጣም አስተምሯል ስለዚህ ነገር ያ የእውነት መንፈስ በመጣ ጊዜ እኔን ያከብረኛል ብሏል ወደ እውነት ሁሉ ይመራቸዋል ብሏል ኢየሱስን ከፍ ከፍ ያረጋል ጸጋ ስጦታ የመንፈስ ቅዱስ የጸጋ ስጦታ ኢየሱስን አክባሪ ነው ይሄን በጣም እንዴት አርጌ ወንድሞቼና እህቶቼ በምን ቋንቋ መግለጥ እንደሚቻል በዚህ ዘመን አላውቅም ጸጋ ስጦታ ዋና አላማው ኢየሱስን ከፍ ማድረጊያ ነው ኢየሱስን ከፍ ማድረግ መንፈስ ከመንፈስ ቅዱስ ሊሆን አይችልም ይሄን በተደጋጋሚ ተናግሬያለሁ ዛሬም እናገራለሁ ወደፊትም እናገራለሁ ምን ይሆናል ጸጋ ስጦታ የኛ እንጀራ ማውጫ አይደለም ያገልጋዮች ብር ማግኛ አይደለም ጸጋ ስጦታ የኛ የአሸንክታብና የሹመትና የስም መጣሪያ ማብዣ አይደለም ሐዋርያው ነብዩ የእግዚአብሔር ሰውና እንትኑ ሚል ስማችን እስኪጠፋ ድረስ ረጅም የሹመት ማግኛ አይደለም የኮከብ መደርደሪ አይደለም የሜጀር ጀነራልነት መደርደሪ አይደለም ኢየሱስን ማክበሪያ ኢየሱስን ከፍ ማረጋ ነው ይሄ ትልቁ ፕሪንሲፕል ይሄ ነው ኢየሱስ ክርስቶስን አክባሪ መንፈስ ነው መንፈስ አክቹሊ መንፈስ ቅዱስ መኖር እናንተ ራሳችሁ በህይወታችሁ አይታችሁታል ወገኖች አገልጋዮች እናቀዋለን ብየነ ማስበው መንፈስ ቅዱስ ሲኖር እኮ እናቀዋለን አየሩ በሙሉ በኢየሱስ ክብር ይሞራል ኤሌክትሪፋይድ ይሆናል መጨረሻ ላይ ሰው በእግዚአብሔር ክብር ተሞልቶ ይወጣል ኢየሱስን ፈርቶ ይሄዳል ሰውን አክባሪ ነገር ከእግዚአብሔር ሊሆን አይችልም ኢየሱስ ክርስቶስን አክባሪ ነው መንፈስ ቅዱስ ኢየሱስ ጌታ ነው የሚያስብል አሜን እኛ ኢየሱስ ጌታ ነው አረፍተ ነገር አይደለችም ባይ ዘ ወይ ኢየሱስ ጌታ ነው ይያሉ በተግባር ግን ራሳቸውን ጌታ የሚያረጋጉ አገልጋዮች አሉ ኢየሱስ ጌታ ነው አሜን ይሉና ከዛ እኔን ያው እንደምታቆት እስከዛሬ ድረስ እንደኔ አይነት ሰው ተነስተው አቀም ያው እንደምታቆት በጣም አስደናቂ ሰው ነኝ ያው እንደምታቆት ኢየሱስ ጌታ ነው እንደመፈክር ማለት ከመንግስቱ አለማርያም ጋር ወደፊት እንደምንም ኢየሱስ ጌታ ነው ብለው ራሳቸውን እንትን የሚያርጉ እግዚአብሔር ከዚህ ይጣብቃችሁ ለማሰላችሁ በጣም ብዙ ወጣቶችን እግዚአብሔር ያስነሳል ብዬ ነው ያምናለሁ ከዚህ ውስጥ ያላችሁትን ግን በትክክለኛ ሞቲቭ ብትነሱ እግዚአብሔር ጸጋ እንዲሰጣችሁ የምትፈልጉት ለምንድን ነው አሁን ለምሳሌ የፈውስ ስጦታ ጥበብ መናገር ዕውቀት መናገር የተሰወረውን መናገር ትንቢት አሁን ትንቢት ስጦታ ፓስተርነት እረኝነት አስተማሪነት ሐዋርያነት የምትፈልጉ ልጆች አላችሁ ለምን እች እኮ ናት ቀበቷ ለምን ከሰጣችሁ በኋላ ምን እንዲሆን እችን ስንጨክን ነው እግዚአብሔር የሚሰራው ወገኖች አሁን እግዚአብሔር የተቀባ ሐዋርያ እንዲያረጋችሁ ትጸልያላችሁ ለምን የተቀባ ነብይ ቢያረጋችሁ ደስ ይላችኋል ለምን የተቀባ አስተማሪ ብትሆኑ ደስ ይላችኋል ለምን ጭክን ብለን እኛን ቀብረን ኢየሱስን አስነስተን ብንሄድ ይሄ ማለት እኮ ምንም የኮታኮታላችሁ እናንተ ምንም ጌታን አገልግሎ ወደ ኋላ ይቀርማን አለ ኢየሱስ ክብራችን ሆኗል ኢየሱስ የሌለንን ስም አሰጥቶናል ምን አለ ግን ሞቲቫችን እሱ ሲሆን ግን ደስ አይለው ራስን ማክበሪያ ሲሆን ደስ አይለው ራስን ማክበሪያ ሳይሆን ማንን ማክበሪያ ስለዚህ አንድ ነው አላማቸው ማለት አንድ ነው መለኪያቸው ክራይቴሪያ አንድ ነው ልዩ ልዩ የጸጋ ስጦታዎች አሉ ግን ኢየሱስ ጌታ ነው መለኪያቸው እሱ ነው ያየነው ሌላው ምንጫቸው አንድ ነው ነው ላስት ዊክ ያየነው ምንጫቸው አንድ ነው የጸጋ ስጦታ ያው አንዱ መንፈስ ትዚላቸዋል ባለፈው ያየነው በዚያው ባንዱ መንፈስ ይሰጣዋል ልሳን በዚያው ባንዱ መንፈስ ይሰጣዋል መተርጎም በዚያው ባንዱ ልዩ ልዩ ናቸው ግን ምንጫቸው አንድ ነው ምንጫቸው እግዚአብሔር ነው ምንጫቸው መንፈስ ቅዱስ ነው ይሄው የጸጋ ስጦታ ልዩ ልዩ ነው መንፈስ ግን አንድ ነው አገልግሎት ልዩ ልዩ ነው ጌታ አንድ ነው አሰራር ልዩ ልዩ ነው ሁሉ በሁሉ የሚያደርግ እግዚአብሔር ግን አንድ ነው ይልና መንፈስ ቅዱስን መግለጥ ይሰጣዋል ለሰው ነው የሚለው ለጋራ ጥቅም ግን ይሰጣዋል ሰጪው ማን ነው መንፈስ ቅዱስ ለአንዱ ጥበብን መናገር በመንፈስ ይሰጣዋል ይሄ ነው ላስት ዊክ በጣም ያተኮር ነው እዚህ ላይ ነው በመንፈስ ይሰጣዋል ጥበብ መናገር በመንፈስ ይሰጣዋል ትንቢት መናገር በመንፈስ ይሰጣዋል መተርጎም በመንፈስ ይሰጣዋል የፈውስ ስጦታ በዚያው መንፈስ ይሰጣዋል ከዛ ቁጥር 10 እና 11 ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ያው ምን አይነት ታላቅ አምላክ ነው ምናመልከው ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ይሰጠዋል ጸጋ ስጦታን አሁን እኔ እያከፋፈልኩ ልቸረችረው አልችልም እንደሚፈቅድ ለማን ምን እንደሚሰጥ ያውቃል አካሉን ስለሚያውቅ የጎደላትን ያውቃል ሁላችን ነቢያት ለመሆን ብንጸልይ አይሰጥም ለምን አካል ምላስ ብቻ ቢሆን ምን ያደርጋል ይሄ እኮ ባለፈው ሳምንት አይተነዋል አሁን እኮ አንተ ምን ትፈልጋለህ ነብይ አንተ ምን ትፈልጋለህ ነብይ አንቺስ ነብይ አንተስ ነብይ አንቺስ ነብይ አንተስ ነብይ በቃ የምትፈልጉትን ሰጥቻለሁ ቢል እግዚአብሔር የሚናገር ብቻ ሆነን ነበር ማን ይሄድልን ነበር ማን ያይልን ነበር ማን ይሰማልን ነበር ማን ጆሮ ይሆን ነበር የጎደለውን ያካል ብልት የጎደለውን የጸጋ ስጦታ እንደፈቀደ የሚያውቅ አምላክ እንደፈቀደ የሚያካፍል አምላክ ነው ይሄን መርሳት አይገባም ባለፈው ሳምንትም ብየዋለሁ የጸጋ ስጦታ ሰጪ ሰው ሳይሆን ማን በሏታ ጮክብላችሁ መንፈስ ቅዱስ ይሄ ሲሞን እንደፈለገው ያጠንቋዩ ባለፈው ሳምንት እንደ ሻነሳ ነው እንደፈለገው ሊሰጣ አይችልም እስቲ ስጡኝና እኔም በገንዘብ ልግዛና እኔም በጅምላ ገዝቶ በቸርቻሮ ሊሸጥ ማለት ነው የእግዚአብሔር መንፈስ ነገር በገንዘብ አይገኝም በገንዘብ ፈቃድና በሰው ፈቃድ ሳይሆን ያ መንፈስ ራሱ እንደፈቀደ
በቃ ብዙ ነገር እንዳታስነኩኝ እያልኩ እኮ ነው የምጠነቀቀው እነካለሁ ግን አንዳንድ ጊዜ እኛን ሳይ በጣም እስቃለሁ ራሴንም ጭምር ጉባኤያችን ራሱ ያስቃል ምን መሆን ትፈልጋለህ? ባለፈው ሳምንት ያነሳው ሐዋርያ ሆነሃል በቃ።
እና አሜን እኮ እንላለን። ሰውየው ማምኖ ይሄዳል። ብዙ አምነው የሄዱ የተጎዱ ሰዎች ስላየው ነው የማወራችሁ። ምን ሆነ መስርከ ሐዋርያ ሆነሃል በቃ። የሆነ መስሎት ይሞክረዋል። አይ ሰው አያድለውም መንፈስ ቅዱስን። የጸጋ ስጦታን ሰው አያድለውም። በሰልፍ አይገኝም፣ በወረፍ አይገኝም። ያ መንፈስ ራሱ እንደሚፈቅድ
ምን መሆን ትፈልጋለህ? ነቢይ ሆነሃል በቃ። ከዛ ይሞክረዋል፣ አልሆነም። በሰው ለመታደል አትሞክሩ ወንድሞቼ እናቶች። ከመንፈስ የሚቀበል የመንፈስ ህዝብ ያርጋችሁ እግዚአብሔር። አሜን። ያ መንፈስ ራሱ እንደፈቀደ እንደወደደ። አንዳንድ ጊዜ አላመሰግናችሁም፣ ቢሮ በጣም የፈለግናቸውን የጸጋ ስጦታዎች ስላልሰጠን እግዚአብሔር። እኔ መምህራን ኮሌጅ እያለን እዚህ አዲስ አበባ መጥቼ ለመንፈስ ቅዱስ ሙላት ተጸለየልን፣ በመንፈስ ቅዱስ ተሞላን። ከዛ ቀጥሎ አበረታቱ፣ ጸጋ ስጦታ ጸልዩ ተብሎ እና የዘረዘርኳቸው እንዲሰጡኝ የዘረዘርኳቸውን አልነግራችሁም። ልትጠረጥሩ ትችላላችሁ ግን አልነግራችሁም። ስጠኝ እያልኩ እጄን የሆነ ነገር እያረኩ እየጾምን እየጸለይን ካልሰጠህን ያልናቸው ማለት ነገሮች አሉ። ስላልሰጠኝ እግዚአብሔርን አመሰግናለሁ። ለምን? በቃ ፊት አላረግም ነበራ፣ ሞቲቬን ያውቅ ነበራ እግዚአብሔር። የለመንኩበትን ሞቲቭ እግዚአብሔር ስለሚያውቅ የወደድኩትን ሳይሆን የወደደውን የሰጠኝ አምላክ፣ የወደደውን እንድወደው ያደረገኝ አምላክ አመሰግነዋለሁ እግዚአብሔርን። ሌላ ነገር ውስጥ ገብተን ተሰክተን ከምናበላሽ ያችን እግዚአብሔር የፈቀዳትን ብንሆን ይሻላል። በሕይወታችሁ ዘመን እግዚአብሔር ኦዲት የሚያረጋችሁ እንትና እንደሆነው ለምን አልሆንክም ብሎ አይደለም፣ የሰጠውህን ለምን አልሆንክም ነው። በተሰጠን መክሊት እንድንነግድ ነው እንጂ ባልተሰጠን እንድናፈራ እግዚአብሔር አልጠራን። እሷን እንደፈቀደ እንደወደደ ነው እንጂ መንፈስ ቅዱስ እኛ ዝም ብለን ሰው ላይ የምንከተውና የምናስገባው ኧረ አይደለም። ስለ እግዚአብሔር እንዲህ እንደፈለግን ፓምፕ የምናደርገው እንዲህ መንፈስ ቅዱስ አይደል እንዲህ አምላክ አይደል እንዲህ እጅ ምንጭ ነው እኮ ለማበረታታት ነው። አለቀ። ባልጭንብህም ያደርጋል እግዚአብሔር። እስኪጫንብኝ ድረስ ጠብቆ ስላላረገ እግዚአብሔር ሳይጫንብኝ አድርጎልኛል። ተጭኖብኝም አድርጓል፣ ሳይጫንም አድርጓል። እጅ መጫንና መጸለይና ማበረታታት እኮ እምነትን ለማነሳሳት ነው። አንዳንድ ሰዎች አይ እናጋባለን ምናምን ይላሉ። የት አለ እዚህ ላይ? እንደፈቀደ ይሰጣል ይላል እንጂ ሰው ያጋባዋል ይላል? ሌላ መንፈስ ይጋባል፣ መንፈስ ቅዱስ ይገባል፣ ይሞላል ራሱ። አንዳንድ ቦታዎች አሉ መጽሐፍ ቅዱስ አንዳንድ ሰዎች የሚጠቅሷቸው እንደ ሮሜ ምዕራፍ አንድ መምጣት ትፈልጋለህ ወደ እናንተ ወደ ሮሜ ትጸኑ ዘንድ የጸጋ ስጦታ ላካፍላችሁ ፈልጋለሁ። I want to impart some spiritual gifts እናንተ ጋር ይልና ከዛ ግን ወረድ ብሎ እኮ ይዘረዝራል ምን እንደሆነ ምን በማድረግ እንደሚያካፍላቸው። እንድንጽናና ነው። እኔ በእናንተ እምነት፣ እናንተ በእኔ እምነት። ይህንን ነው ማጋባት የሚለው እንጂ ፓምፕ አይደለም። እናንተ በእኔ እምነት፣ እኔ በእናንተ እምነት፣ እርስ በርስ እንድንጽናና እንድንጸና ደግሞ መጥቼ ወንጌል ለመስበክ። ይሄ ነው ጸጋው። መስበኩን ነው ማካፈል የሚለው፣ ማጽናናቱን ነው ማካፈል የሚለው። ከሰው የሚጠበቅ አይደለማ። ሰው የሚሰጠው ሳይሆን ምንጫቸው እግዚአብሔር ነው። ይሄን በጣም ስለደጋገምኩ በጣም አዝናለሁ። ግን በጣም ብዙ ሰው ተሰልፎ በጆንያ የሚጠብቀው አይነት እየሆነ ስለመጣ መንፈስ ቅዱስ በጣም ማጥራት ያስፈልጋል። እንደው ከእግዚአብሔር ጠብቃችሁ ከጌታ የምትቀበሉ ሰዎች እግዚአብሔር ያርጋችሁ። ሜቢ በጣም እውነተኛና ጀንዊን በሆነ መንገድ የክርስቶስ አካል በልዩ ልዩ ጸጋዎች ያልተሞላችበት አንዱ ምክንያት ከሰዎች እየጠበቅን ስለነበረ ይሆን? እሱ ይሆን? ምናልባት አንድ ንስሐ የሚያስፈልገው ድንገት እንደሚነጥቅ አውሎ ነፋስ መጥቷል። እንደ ጉድ ያደረጋቸው በካልኩሌሽን ሳይሆን ጠብቁ አላቸው፣ ጠበቁ። በቃ ጠብቁ አላቸው፣ ጠበቁ። ድንገት መጥቶ የሆነ ነገር አደረጋቸው። ድንገት መጥቶ በስጦታ ሞላቸው። ድንገት መጥቶ የሚሞላ፣ ድንገት መጥቶ የሚያስታጥቅ፣ በራሱ ፈቃድ የሚሰጥ አምላክ ነው የምታመልኩትና ከሰው ጠባቂ ያርጋችሁ እግዚአብሔር። ከሰው ጠባቂ አያርጋችሁ እግዚአብሔር። ከራሱ ከእግዚአብሔር ጠባቂ፣ ከመንፈስ ቅዱስ ጠባቂ፣ ከሰው ጠባቂ። ተሰልፎ ለመውሰድ መከራ አትብሉ። ከእግዚአብሔር ተቀብሎ የሚያገለግል ህዝብ ያርጋችሁ እግዚአብሔር። ከሰው ተሰልፎ ሳይሆን ከእግዚአብሔር ጠብቆ እሱ ነው። ሶ ምንጫቸው አንድ ነው። ክራይቴሪያ ባህሪያቸው አንድ ነው። ኢየሱስን ማክበር ነው። ምንጫቸው መንፈስ ቅዱስ ነው። ባለፈው ሳምንት ደግሞ ትንሽ ስለ ዓላማቸው አይተናል።
ጸጋ ስጦታ ሲገለጥ ላስት ዊክ ያየነው ጸጋ ስጦታ ሲገለጥ ብዙ ቢሆንም አላማቸው ግን አንድ ነው። አላማቸው የአካሉ መታነጽ ነው፣ የቤተክርስቲያን መታነጽ ነው። እሱ ነው የሚቀጥለው ሳምንት ጀምሮ ምን አይው እሱ ነው ቤተክርስቲያን እንዴት ተታነጻለች፣ ቤተክርስቲያን ምንድናት፣ ኔክስት ዊክ ጀምሮ ለማየት ምን ሞክረው ቤተክርስቲያን ምንድናት፣ በምን ተመስላለች፣ እንዴት ተታነጻለች እናየዋለን። ግን ለጋራ ጥቅም እሱ ነው ቁጥር 11 ያካፈለ ይሰጣል ግን ለጋራ ጥቅም። ቁጥር 7 መንፈስ ቅዱስን መግለጥ ለጋራ ጥቅም ለአካሉ መገንባት ሰጥቷል። ጸጋን የሚሰጠን እግዚአብሔር አካሉ እንድታድግ ቤተክርስቲያን እንድትታነጽ ለጉባኤ መታነጽ ኤም ፕሪንሲፕል ነው። ምዕራፍ 14 ላይ ጳውሎስ የሚደግመው ልሳን ከተነገረ ለምሳሌ ለምሳሌ ልሳን ከተነገረ በልሳን የሚናገር ራሱን ያንጻል ይላል። ሲተረጎም ግን ጉባኤ ይታነጻል ይላል። ምዕራፍ 14 ላይ በልሳን ዝም ብዬ ብናገር ሰው ራሱን ያንጻል ይገነባል፣ ሲተረጎም ደግሞ ጉባኤ ይታነጻል ይላል። ስለዚህ በምትሰባሰቡበት ጊዜ አላማው በምንሰባሰቡበት ጊዜ ራሴን ማነጽ ሳይሆን ጉባኤ ማነጽ ስለሆነ በልሳን የሚናገር እንዲተረጉም ደግሞ ይጸልይ። ለምን? ሲተረጎም ጉባኤ ስለሚታነጽ። ጉባኤን ማነጽ፣ ጉባኤን ማሳደግ፣ ቤተክርስቲያንን ማጥራት፣ ቤተክርስቲያንን ማሳደግ ነው። ሞቲቭ ይሄ ነው። በዚህ ሞቲቭ ልባችንና አእምሯችን ቢቃኝ አንዳች የጸጋ ስጦታ አይጎድልብንም፣ እግዚአብሔር ይሞላናል ብዬ አምናለሁ። መፈልገው ጸጋ ስጦታን ኢየሱስን ለማክበር ነው። መፈልገው ጸጋ ስጦታን ካንተ ከራስ ዘንድ ነው። መፈልገው ጸጋ ስጦታን ቤተክርስቲያንህ እንድትታነጽ ነው ብለን ብንቃኝ እግዚአብሔር የጸጋ አምላክ በጸጋ ሁሉ ይሞላናል። ዛሬ ትንሽ ዝርዝሮቹን ነካነካ ላርግላችሁና ከዛም ይቀጥለው ሳምንት ወደ አንድነታቸውን መጣለን። ልዩ ልዩ መሆናቸውን እንድታቆብቻ ነው። የቆሮንቶስ ቤተክርስቲያን አንዱ ችግር በአንድ ጸጋ ስጦታ ላይ ብቻ ያተኮረች ትመስላለች። እና የቅዱስ ጳውሎስ አንዱ ዓላማ የጸጋ ስጦታዎች ልዩ ልዩ መሆናቸውን በዝርዝር ማስረዳት ነው። ከቁጥር 8 ጀምሮ እስከ ቁጥር 11 ድረስ ያሉትን ዝርዝሮች በተመለከተ ትንሽ ነገር ልንገራችሁ። ከዛ እንጸልያለን እግዚአብሔር ጥማትን በውስጣችን እንዲያፈስ። የሚቀጥለው ሳምንት ጀምሮ ስለ እነኚህ ልዩ ልዩ ጸጋዎች እንዴት በአንድነት እንደሚሰሩ ለማየት እንሞክራለን። ግን መጀመሪያ ልዩ ልዩ የጸጋ ስጦታዎች እንዳሉ እንድናውቅ 8 እስከ 11 ድረስ ያሉት የጸጋ ስጦታዎች ዝርዝር ከሐስከፐ አይደለም። ይሄ ነው መጀመሪያ መያዝ ያለባችሁ። የጸጋ ስጦታዎች ዝርዝር ከአንድ እስከ መጨረሻው አይደለም። ላስት ዊክም ትንሽ አይተነዋል። እነኚህ እንትን ናቸው፣ ናሙና ናቸው። ይሄን ይመስላል ለምሳሌ የጸጋ ስጦታ ነው። 9 ናቸው እዚህ ላይ የተዘረዘሩት፣ 9ኙ ብቻ ናቸው እያል አይደለም። ባለፈው ሳምንትም አይተነዋል። ወደታች ወረድ ስንል ምዕራፍ 12 መጨረሻው አንቀጽ ላይ ላስት ዊክ ያነበብነው ተጨማሪ የጸጋ ስጦታዎች አሉ። እንደ ማማከር፣ እንደ መርዳት፣ እንደ መምከር የመሳሰሉ፣ እንደ መስጠት የመሳሰሉ። ሮሜ ምዕራፍ 12 ላይ ስንሄድ ሌላ ደግሞ የሚጨምራቸው አሉ። ኤፌሶን 4 ላይ ደግሞ ስንሄድ ሌላ የሚጨምራቸው አሉ። ጸጋ አይቆጠርም። ጸጋ ከሐስከፈ የለውም። ጸጋ ስጦታ በጣም ልዩ ልዩ ነው። እነኚህ በጣም እንደ ናሙና ለሳምፕል ያስቀመጣቸው ናቸው። ይሄን ማወቅ በጣም ጥሩ ነው። 9 ናቸው። ዝም ብለን ከምንዘላቸው ነካ ነካ ላርጋቸው። ምንድን ነው ዓላማህ ካላችሁኝ ዛሬ ቅድም የጸለይኩት ነው። ቸርች ከሰው ችሎታ በላይ እንድትወጣ እንድንጸልይ፣ ቤተ ክርስቲያን በመንፈስ የተሞላች እንድትሆን። ቤተ ክርስቲያን ማለት እኛን ማለት እናንተን። ትንሽ በሰው ችሎታ ሊሚት ብቻ እየተንቀሳቀስን አይመስላችሁም? አሁን በሰው ችሎታ፣ በተፈጥሮ ችሎታ ብቻ፣ በሰው አእምሮ ብቻ ከምንንቀሳቀስ ከአእምሮችን በላይ የሆነ ነገር እግዚአብሔር እንዲያደርግ እንድንጸልይ። እንዴት እንጠቀም ከማለታችን በፊት እባክህ ስጠን እንድንል። በሌላ ቋንቋ እንዴት አድርጌ ልናገር፣ እንዴት ተደርገው ጸጋ ስጦታዎች በቤተ ክርስቲያን እንጠቀም ከማለታችን በፊት እባክህ ከችሎታችን በላይ ተጠቀምብን
ስንቶቻችሁ ትፈልጋላችሁ?
እንድከ ችሎታ ከመናገር ችሎታዬ በላይ ቢጠቀምብኝ እግዚአብሔር፣ ከማስተዳደር ችሎታዬ በላይ ሌላ አይነት ስጦታን እግዚአብሔር ቢሰጠን። ምክንያቱም ይሄ ማወቅ አለባችሁ ወንድሞቼ እናቶች፣ የመንፈሳዊ ህይወት የክርስትና ህይወት በመንፈስ ቅዱስ የሚደረግ ጉዞ ነው። ምረቃ የለውም። እስከ መጨረሻ ድረስ በመንፈስ ቅዱስ የሚደረግ የህይወት ጉዞ ነው። ምን ማለታችን ነው? የማያምንን ሰው ይወስድና እግዚአብሔር፣ አናምንም ነበር፣ ከክርስቶስ ውጪ ነበርን፣ ለምሳሌ ከክርስቶስ ውጪ ነበርን፣ አምጥቶን ዝም ብለን ሌላ ድርጅት ሳይሆን ጆይን ያደረግነው፣ መጀመሪያ ወደ ጌታ ስንመጣ በመንፈስ ቅዱስ ዳግም ይወልደናል። ይሄ ምን ይባላል? በመንፈስ መወለድ ይባላል። ይሄን በጣም ብዙ ጊዜ ለማስተማር ሞክሬያለሁ። ጌታን መቀበል ማለት ነው በመንፈስ መወለድ። ሰው ከመንፈስና ከውሃ ካልተወለደ በስተቀር ትዝ ይላችሁ እንደሆነ በመንፈስ ይወለዳል ሰው። ምን ማለት ነው? መንፈስ ቅዱስ ይመጣና አዲስ ህይወት ይሰጠዋል። ለኒቆዲሞስ ኢየሱስ እንዳለው ዮሐንስ 3 ላይ አታየውም፣ እንደ ነፋስ ነው፣ ነፋስ አታየውም በአይንህ፣ ዳግመኛ ልትወለድ ያስፈልግሃል አለው። እንዴ እናቴ ማጸን ውስጥ ልግባ ወይ ሲለው፣ ኖ እንደ ነፋስ ነው አሰራሩ፣ ነፋስ አታየውም፣ ግን ኃይሉን ሴንስ ታደርገዋለህ። በጣም ደስታለሁ እሱን ሳስብ። ዳግም ልደት ልክ ነፋሱን አታየውም፣ ምን እንዳረገ እንዴት እያረገ እንደሆነ አታየውም፣ ግን የሆነ ነገር አድርጎ ሲሄድ ውጤቱን ታየዋል። ጌታን ስትቀበሉ እንደዚህ የሆነላችሁ ስንት እንደሆናችሁ አላቅም፣ ግን ጌታን ስትቀበል አሁን ለምሳሌ ነፋስ ሲመጣ አናየውም፣ ግን ዛፉን ግንድስ ሲያረገው መንፈስ ቅዱስ ወደ ልቤ ሲመጣ የማይታየው መንፈስ ነው። ይሄ በሚታየው በስጋ ወደ እናት ማህፀን ገብቶ በአካል ከእናት ማህፀን መውጣት ሳይሆን ይሄ የስጋ ነው፣ የአካል ነው። አይቻለምም፣ ቢቻለም ያው ነው፣ ምን የነበርንበት ነው። ምን ሌላ ነገር ሆነን አንወጣ አለ። የመንፈስ አሰራር ምን አይነት? ነፋሱ ይመጣና አንድን ሰውዬ ግንድስ አርጎት ሲሄድ ግን አይቻለሁ። ስሙ ማሙሻ ይባላል። ግን ሌላ ሰው አርጎት ሲሄድ ይሄ በመንፈስ ነው የጀመረው። እኔ የቤተ ክርስቲያን አባል ለመሆን መጥቶ በመመዝገብ አይደለም ታሪካችን የጀመረው። የቸርች አባላት በመሆን አይደለም ታሪካችን የጀመረው። የቤተ ክርስቲያን ዶሴ ውስጥ ስንመዘገብ አይደለም ታሪካችን የጀመረው። ኮምፒውተር ሲስተም ውስጥ ስንገባ አይደለም ታሪካችን የጀመረው። የፕሮቴስታንት ቸርች የሚባል ስንመጣ አይደለም ታሪካችን የጀመረው። ታሪካችን የጀመረው መንፈስ ቅዱስ ገብቶ በህይወታችን አዲስ ህይወትን ሰጥቶን ስንሄድ እሱ ነው ህይወታችንን የቀየረው። እግዚአብሔር የተመሰገነ ይሁን። ህይወት ከየት ይጀምራል? ኃጢአተኛው ይመጣና በመንፈስ ይወለዳል። ስለዚህ ይሄ በመንፈስ መወለድ ይባላል። ይሄን አይ ቲንክ ዘመናዊ ሰው ቢያውቅ በጣም ጥሩ ነው። በመንፈስ መወለድ ይባላል። አንዳንድ ሰዎች አይ የመንፈስ ቅዱስ ነገር ይሄ ነው በቃ ይላሉ። መንፈስ ቅዱስ ይመጣና አዲስ ህይወት ሰጥቶኛል በቃ። ሌላ ጣጣ ነገር አታብዛ። በመንፈስ ቅዱስ መሞላት፣ በልሳን መናገር፣ ጸጋ ስጦታ፣ ጣጣ ነገር ውስጥ አታስገባኝ። ጌታ ኢየሱስን ተቀብያለሁ፣ ዳግም ተወልጃለሁ የሚሉ አሉ። የመንፈስ ቅዱስ አሰራር በአማኝ ህይወት ውስጥ ከዳግም ልደት በኋላ ተጨማሪ ልምምዶች የሉም ብለው የሚያምኑ ወገኖች አሉ። በነገራችን ላይ ወገኖች ናቸው፣ ግን እንደዛ የሚያምኑ አሉ። እኔ እንደማምነው የመንፈስ ቅዱስ የጸጋ ስጦታ ዳግም ስንወለድ ጀመረ እንጂ ማብቂያው አይደለም። ከመንፈስ ቅዱስ ነገር እየተመረቅን ግራጁዌት እያደረግን ሳይሆን ገና እየጀመረ ነው። እግዚአብሔር ደግሞ በመንፈስ ቅዱስ የወለደውን ሰው፣ አዲስ ህይወት የሰጠውን ሰው በመንፈሱ ደግሞ ይሞላዋል። በመንፈስ የተወለዱትን ሐዋርያት ጌታችን እንደነገራቸው አሁን ደግሞ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምን ትቀበላላችሁ? በሉታ ኃይል ትካ ሐዋርያት 11:8 ነው። ዮሐንስ ወንጌል ምዕራፍ 3 ላይ ያለው የመንፈስ ቅዱስ አገልግሎትና ሐዋርያት 10 ምዕራፍ 1 ላይ ያለው የመንፈስ ቅዱስ አገልግሎት አንድ አይነት ነው ብዬ አላምንም። እንግዲህ ይሄ መጽሐፍ ቅዱስ ሳነብ ያገኘሁት የኔ አቋም ነው። አንዳንድ ሰዎች አንድ ነው ብለው ያምናሉ። ዮሐንስ ወንጌል ምዕራፍ 3 ላይ ያለው የመንፈስ ቅዱስ አገልግሎት ሰውየውን ዳግመኛ መውለድ ነው። ሐዋርያት ሥራ ይመጣል የተባለው መንፈስ ቅዱስ ደግሞ ዳግም የተወለደውን ሰው ኃይል ይሰጠዋል። ኃይል ከሌለበት ህይወት እግዚአብሔር ያወጣል፣ ኃይል ይሰጠዋል። ለመጸለይ ኃይል ለማገልገል ኃይል ይሰጣው መንፈስ ቅዱስ ይሞላል ናው በመንፈስ እንግዲህ አይ ዶንት ኖ በጣም ኮምፕሊኬት ካረኩባችሁ እጃችሁን አውጡና ሌላ ቀን እንደግማለን በመንፈስ የተወለደ ሰው በመንፈስ የተወለደ ሰው ዳግመኛ የተወለደ ሰው ምንድነው ምልክቱ ያላችሁ እንደሆነ ዳግመኛ የተወለደ ሰው የመንፈስ ፍሬ ያፈራል ገላትያ ምዕራፍ 5 ከመንፈስ የሆኑቱ በመንፈስ የተወለዱቱ የመንፈስ ፍሬ ያፈራሉ ምን ማለት ነው ይሄ ባህሪ ክርስቶስን መምሰል ፍቅር ደስታ ሰላም በጎነት ቸርነት የዋህት ምንላቸው ባህሪያት አለ ባህሪያቱ ዳግም ስንወለድ ያገኘናቸው ናቸው ጌታን የተቀበለ ሰው በምን ያስታውቃል የጌታ ባህሪ በህይወቱ ይገለጣል ገላትያ 5 በህይወቱ ይገለጣል የመንፈስ ፍሬ ያፈራል ሐዋርያ ሥራ ምዕራፍ 1 ደግሞ ኤክስፒሪየንስ ያረገ ሰው መንፈስ ቅዱስ ለኃይል በህይወቱ የወረደ ሰው ምን ያገኛል? ሞር እግዚአብሔርን ለማገልገል ኃይል ያገኛል፣ በጸጋ ይሞላል፣ ያገለግላል። ያኛው ለባህሪ ነው፣ ይሄኛው ደግሞ ለማገልገል ነው። አላማቸውም የተለያየ ነው። ስለዚህ ሐዋርያ ሥራ ምዕራፍ 2 ላይ ደግሞ በመንፈስ ቅዱስ መሞላት፣ በመንፈስ ቅዱስ መታጠቅ፣ መንፈስ ቅዱስን መልበስ በልዩ ልዩ መንገድ ይገልጣል መጽሐፍ ቅዱስ። ያመኑት ላይ መንፈስ ቅዱስ ይወርዳል። ያመኑትና የዳኑት ላይ መንፈስ ቅዱስ ይወርዳና በመንፈስ ይሞሉና በመንፈስ እንዲያገለግሉ ደግሞ በጸጋ ስጦታ ያስተጣጥቃቸው ባጭሩ ወደ አላሰብኩት አስወሰዳችሁኝ በመንፈስ ይወልደናል በመንፈስ ይሞላናል በመንፈስ እንድናገለግል ያረጋናል በመንፈስ መወለድ አለ በመንፈስ መሞላት አለ በመንፈስ ማገልገል አለ በመንፈስ እንወለዳለን በመንፈስ እንወለዳለን በመንፈስ እንሞላና በመንፈስ እናገለግላለን ይሄ ነው የጸጋ ስጦታ አልቆመም ነው ባጭሩ አለ ይገለጣል እግዚአብሔር ጸጋን ይሰጣል ለምሳሌ ብሎ የዘረዘራቸው ናቸው ዘጠኙንም በዝርዝር ከሌ 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 ይያልኩ ለዘረዘር አልችል ለማስተማር እንዲመቸንኛ ነኝን ዘጠኙን ስጦታዎች በሶስት መደብ እንመደባቸዋለን እነሱን መደቦች ላሳያችሁና እንድትጸልዩ ማለት ነው በሶስት መደቦች ለማጥናት እንዲያመች ነው እንጂ ሌላ ነገር የለውም ግን ለማጥናት ዘጠኙን እንትን አለ እንትን አለ እንትን አለ ማለት ይቻላል ግን እሱ ዘጠኝ ወር ስለሚፈጅብን ሳምፕል ስለሆኑ የጸጋ ስጦታዎችን በተለያየ አይነት መንገድ መመደብ ይቻላል በተለያየ አይነት መንገድ መመደብ ይቻላል ግን በሶስት ዋና ዋና መደቦች አስቀምጣቸዋለሁ እናስቀምጣቸዋለን ስናስተምር አንደኛዎቹ የንግግር ስጦታዎች የሚባሉ ናቸው የመናገር ስጦታዎች ናቸው ከንግግር ጋር የተያያዙ ናቸው ሌሎቹ የመግለጥ ስጦታዎች ይባላሉ ሬቨላቶሪ ናቸው የመግለጥ ናቸው መጀመሪያዎቹ የመናገር ናቸው ሁለተኛዎቹ ግሩፕ የመግለጥ ናቸው የመግለጥ ማለት ተሰውሮ የነበረ ነገር መግለጥ ማለት ተሰውሮ የነበረ ነገር መንገልጥባቸው አሉ ሶስተኛዎቹ የኃይል ስጦታዎች ይባላሉ ኃይልን የእግዚአብሔርን ኃይል ዴሞንስትሬት የሚያደርጉ ስጦታዎች ብለን በሶስት እንከፍላቸዋለን የመናገር የኃይል አይ ቲንክ የኃይልን ሁለተኛ ብናረጋው ጥሩ ነው የኃይል እና የመገለጥ የመናገር እንደ ቃሉ ነው የመናገር ናቸው ልሳን መናገር አያውን መናገር ነው ኦኬ ከዛ ደግሞ ኃይል ገላጭ አሉ አላማቸው የእግዚአብሔርን ኃይል ዴሞንስትሬት ማድረግ ክርስትና የኃይል ስለሆነ ወንጌል የኃይል ስለሆነ ስጦታዎች አሉ። ደግሞ የመግለጥ ስጦታዎች ብለን በሶስት እንመደባቸዋል። በንግግር ስጦታዎች ውስጥ ልሳን መናገር አለ። በልዩ ልሳን መናገር አለ ቁጥር 8 ለአንዱ ጥበብን መናገር በመንፈስ ይሰጠዋል ለአንዱ በዚያው መንፈስ ዕውቀትን መናገር ይሰጠዋል ለአንዱ በዚያው መንፈስ እምነት ለአንዱ በዚያው መንፈስ የመፈወስ ስጦታ ከዛ ለአንዱም ትንቢት መናገር ለአንዱም መናፍስትን መለየት ለአንዱም በልዩ አይነት ልሳን መናገር ቁጥር 10 በልዩ አይነት ልሳን መናገር አንድ ይሄ የመናገር ስጦታ ነው ሁለተኛ እዚያው በመናገር ስጦታ ውስጥ በልሳኖች የተነገረውን መተርጎም የመተርጎም ስጦታ አለ። እንግዲህ መጽሐፍ ቅዱስን ሲሪየስሊ ከወሰድን እነኚህ ስጦታዎች አሉ። በልዩ ልሳን መናገር አለ። በልሳን የተነገረውን የሚተረጉሙ አሉ። ስጦታ አለ። እግዚአብሔር እንዲያበዛልን በጣም እጸልያለሁ። ለዚህ በነገራችን ላይ ለብቻዬም እጸልያለሁ እና በጉባኤም ብጸልይ በጣም ደስ ይለኛል። እና ቸርች ውስጥ አሁን በዚህ ዘመን በጣም ብዙ ልሳን አለ። ትርጉሙን ብናቀው የእውነት አንዳንድ ጊዜ እንደ ዘብያ ረጅም ልሳናት የሚጸልዩ ሰዎች አሉ በጉባኤ መሀል። ይህን እኮ እግዚአብሔር ትርጉም አለው ስለማናስጨረሰው ነው እንጂ ይሄኔ እኮ ይሄንን ስጦታ የሚፈልግ ሰው ስለሌለ ነው እንጂ አስደናቂ ሚስጥር አለ እዛ ልሳን ውስጥ። ልሳን የሚተረጉሙ ሰዎች አውቃለሁ እኔ፣ ስጦታ ያላቸው ሰዎች ግን በጣም ጥቂት ናቸው። በጣም በብዙ ልሳናት መካከል ልዩ ልሳንን የመተርጎም ስጦታ የለም። ሁለተኛው ግን ልዩ ልሳንን የመተርጎም ስጦታ ነው። ሶስተኛው እዚያው ላይ በንግግር ስጦታ ውስጥ የትንቢት ስጦታ አለ። መጽሐፍ ቅዱስ አንዳንድ ጊዜ የተተረጎመውን ልሳን ትንቢት ይለዋል፣ ግን ለብቻ ደግሞ የትንቢት ስጦታ አለ። ስለዚህ እነኚህ ዘጠኙን የጸጋ ስጦታዎች በስንት መደብ ናቸው አለን? ዛሬ ዝርዝር ስለሆነ እንዳትዳከሙ ብዬ ነው። በስንት? ሶስት። የመጀመሪያዎቹ ምንድን ናቸው አለን? ከመናገር ጋር የተያያዙ ናቸው። ለምሳሌ ምን ምን? ልሳን መናገር፣ ደግሞስ? በልሳን የተነገረውን ምን ማድረግ? መተርጎም፣ ደግሞስ? ትንቢትን ደግሞ መናገር አሉ። እነኚህ የንግግር ስጦታዎች ናቸው። ኦኬ። አዎ ሌሎች የመናገር ስጦታዎች እኮ አሉ። እዚህ ላይ ስላልተጠቀሱ ብቻ ነው የተውናቸው። ማስተማር መናገር ነው። ኦኬ። ሌሎች እኮ ንግግሮች አሉ፣ ግን እዚህ ላይ ስላልተጠቀሱ እነኚህን እዚህ ላይ ብቻ እናቆማቸውና በኋላ እንመጣባቸዋለን ተመልሰን። ሁለተኛዎቹ የኃይል ስጦታዎች የሚባሉ አሉ። አላማቸውም የእግዚአብሔርን ኃይል ተአምራዊ የእግዚአብሔር ኃይልን መግለጥ ነው። በዚህ ውስጥ እምነት አለ፣ የእምነት ስጦታ አለ። የእምነት ስጦታ ቁጥር 9 ላይ ስታዩ ለአንዱም በዚያው መንፈስ እምነት። አይ የእምነት ስጦታ አለ ማለት ነው። ሁላችን እኮ አማኞች ነን፣ ግን የእምነት ስጦታ ደግሞ ያላችሁ አሉ። እምነት ከዚያ በዚያው ደግሞ መንፈስ የመፈወስ ስጦታ አለ። የመፈወስ ስጦታ የፈውስ ስጦታ የምንለው ማለት ነው። ይገርማል። ግን በዚያው መንፈስ ደግሞ ለአንዱ ታምራትን ማድረግ አለ። ታምራትን ማድረግ አለ። ያመኑ ሁሉ ታምራት ያደርጋሉ። ያመኑ ሁሉ ለበሽተኞች ይጸልያሉ፣ ይፈወሳሉ። ግን ለየት ያለ ደግሞ የመፈወስ ስጦታ የእምነት ስጦታ አለ። ስለዚህ በዚህ ቦክስ ውስጥ ደግሞ በዚህ የኃይል ስጦታ ውስጥ ደግሞ እምነት አለ፣ ፈውስ አለ፣ ታምራት አለ። ግልጽ ነው እስካሁን የትየለ? ሶስተኛዎቹ የመግለጥ ናቸው። የተሰወረን ነገር የሚገልጡ ናቸው። ጥበብ መናገር፣ እውቀት መናገር፣ እውቀት መናገር እና መናፍስትን መለየት ስጦታ አለ። እታች መጨረሻ ላይ ተጠቀሰው ለአንዱም መናፍስትን መለየት ይሰጠዋል። እውቀትን መናገር ይሰጠዋል። ጥበብን መናገር ይሰጠዋል። እነኚህ መናገር መናገር ተብለዋል እንጂ እውቀትም ጥበብም የተሰወረ ነገር መግለጥ ናቸው። እውቀትን መናገር ጥበብን መናገር ይሰጠዋል። ለዚያ በዚያ መንፈስ ደግሞ ለአንዱ መናፍስትን የመለየት ስጦታ ደግሞ እግዚአብሔር አካሉን ሙሉ ያርግልን። በእውነት ብዙ ናቸው እኮ የጸጋ ስጦታ። ጥቂቶቹን ብቻ እኮ ነው እኛ ፕራክቲስ እያደረግ ነው ያለው። ቢያንስ በሶስት መደብ ናቸው ዘጠኙ። እነኚህ እኮ እንዲያውም ዘጠኙ ብቻ ናቸው። ስንት እንደሚደርሱ እኮ እግዚአብሔር ያውቃል። ይሄ እኮ ሳምፕል ነው። ይሄን ሳምፕል እኮ የማነሳው እግዚአብሔር ቤተ ክርስቲያኑን ሙሉ እንዲያረጋት እንድንጸልይ፣ እንዲህ ቢሰጠን ቢለቅልን እግዚአብሔር አካሉ ሙሉ እንድትሆን፣ እግር የጎደላት እንዳትሆን፣ እጅ የጎደላት እንዳትሆን፣ ጆሮ የጎደላት እንዳትሆን፣ አይን የጎደላት እንዳትሆን፣ ሙሉ እንድትሆን ቤተ ክርስቲያን እግዚአብሔር በብዙ የጸጋ ስጦታ ባለጠጎች ያርገን። ዘጠኙን ግን እንደ ሳምፕል ለማየት እንዲመቸን ብለን ከስንት መደብ ናቸው በሉዋ። የመጀመሪያዎቹ ምን አልናቸው? ሞር መናገር ጋር የተያዙ ናቸው። ለምሳሌ ልሳን መናገር፣ ከዚያስ በልሳን የተነገረውን ደግሞ ምን መተርጎም፣ ከዚያስ ትንቢት መናገር ስጦታ አለ። ከዛ ደግሞ ቀጥለው ያሉትን በምን ውስጥ ከተተናቸው ኃይል አላማቸው የእግዚአብሔርን ኃይል ማሳየት ነው። ተራራን የሚያፈርስ እምነት ሲገለጥ ተራራውን ተነቅሎ ሲሄድ የእግዚአብሔርን ኃይል ያሳያል። ኦ ያስብላ ድንቅ ይባላል። ማስደነቅ ነው። የእግዚአብሔርን ኃይል መግለጥ ነው። እምነት ደግሞስ ፈውስ ደግሞስ ታምራት ማድረግ። እምነት አለ፣ ታምራትን ማድረግ አለ፣ ፈውስ አለ። ነኚ የኃይል ስጦታዎች ናቸው። ከዛ ደግሞ ሌሎችን ምን አለን መግለጥ ምን ምን የመሰሉ ውቀትን ጥበብን መናገርና መናፍስትን ማለት እናንተ ታቋጫላችሁ። ግን በቦክስ በቦክስ ትንሽ ትንሽ ኮሜንት ላድርግና ከዛ ጸልዬ ጨርሳለሁ። የመናገር ስጦታዎች ያስፈልጋሉ ለቤተ ክርስቲያን ብያምናል። በጣም ያስፈልጋሉ ለቤተ ክርስቲያን ቢያስፈልጉ ነው እግዚአብሔር የሰጣቸው ብያምናል። የንግግር ስጦታዎች ምን ላችሁ? ልሳን መናገር፣ ትንቢት መናገር፣ በልዩ ልሳን የተነገረውን መተርጎም አስፈልጋጊ ናቸው ብዬ አስባለሁ። እንመጣበታለን ይሄን። ስለዚህ እነዚህ ላይ ብዙ አላተኩርም። ምዕራፍ 14 ስለዚህ ነው በልሳን ስለመናገርና በልሳን የተነገረውን ስለመተርጎም ስለትንቢት ስለሚናገር ብዙ አልሄደበት። አሁን ግን ልሳን ማለት ምን ማለት ነው? ልዩ ልሳን መናገር ማለት ምን ማለት ነው? በነገራችን ላይ ልዩ ልሳን መናገር ማለት የመንፈስ ቅዱስ ስጦታ ነው። ተናጋሪው በማያውቀው ቋንቋ ሲናገር ሲጸልይ ነው ታምር ያደረገው። ይሄ ነው የጸጋ ስጦታ። በልሳን መናገር በምናውቀው ቋንቋ ከተናገረን ታምር መሆኑ ይቀራል። እሱ ችሎታ ነው። አሁን እኔ ለምሳሌ ታ ብዬ ዝም ብዬ በድንገት ተንቀጥቅጬ በእንግሊዝኛ ባወራ የጸጋ ስጦታ ሊሆን አይችልም። ያምሮ ችሎታ ነው። ይህ ነው ልዩ የሚያደርገው ወገኖች። ይህ የተፈጥሮ ችሎታ ነው። እና ቋንቋውን ለምጃለሁ። የሚከብዱኝ ቃላት አሉ እንጂ አውቀዋለሁ። ግን ፈረንጅ ሲያወራ ይገባኛል። በሚገባኝ ቋንቋ ከተናገርኩ ይሄ አይደለም ተአምሩ። ይሄማ ምን ተአምር ሆነ? አገር ጉድ ያስባለው እኮ ሐዋርያ ሥራ ምዕራፍ 2 ላይ አገር ጉድ ያስባለው ልሳን ገሊላውያን በቋንቋችን ሲናገሩ በማያውቁት ገሊላውያን በዕብራይስጥ ቢያወሩ ታምር አይሆንም። ገሊላውያን ዕብራይስጥ ስለማያውቁ ተናጋሪው በማያውቀው ቋንቋ ሲናገር ነው ልሳን መናገር። መተርጎም ስጦታ ደግሞ ቋንቋውን በሚችል ሰውዬ ሲተረጎም ሳይሆን ቋንቋውን በማይችል ሰውዬ ሲተረጎም ነው። ይሄ ተአምር ነው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ አለላችሁ። እመጣበታለሁ። በጉባኤ ሲሆን እንዴት እንደሚተረጎም በጉባኤ ሲሆን ሲተረጎም ምን እንደሚባል ለማየት እንሞክራለን። ትንቢትም እንደዚያው ነው። ልሳን መናገር ተናጋሪው በማያውቀው ቋንቋ መናገር ነው። ልሳንን መተርጎም ተርጓሚው በማያውቀው ቋንቋ ትርጓሚውን ሲናገር ነው። ልሳን በጣም አሪፍ ነው። ባይ ዘ ወይ እኔ በጣም እመጣበታለሁ። አንዳንድ ሰዎች ከኔ ጋር አይስማሙም እና ምንም ችግር የለም። ግን በጣም ልሳን በጣም አሪፍ ነው ብዬ አምናለሁ። አንድ ሰውዬ አንድ ጊዜ በጣም ጽፎብኛል ትልቅ ነገር። ልሳን በጣም ስለማምን ማለት ነው። ግን በጣም አምን መጽሐፍ ቅዱስ ባነበብ ቁጥር ልሳን በጣም አምናለሁ። በጣም አሪፍ ራሱን ያነጻል ይላል። ለምሳሌ በልሳን የሚናገር ራሱን ይገነባል ይላል። ምን ማለት ነው? የተገነባ ነው የሚያውቀው somehow spiritual የሆነ መገንባት edification አለው ማለት ነው። በልሳን የሚናገር ራሱን ይገነባል። ራስን ለመገንባት ይጠቅማል። ምን ይመስላል? አሳየኝ በደንብ። ድንጋዩ ሲቀመጥ ሲሚንቶ ሲረገብ ምናምን አሳየኝ። አይ የመንፈስ ነው። በመንፈስ ሳማ ሰው በልሳን ሲናገር ስፒሪቹዋል ይገነባል። ሲተረጎም ጉባኤ እንደሚታነጸው፣ ሳይተረጎም ግን ሰውየው ራሱን ያነጻል። እኔ እኮ አልናገርም ሲሉኝ ሰዎች ተናገሩ ነው የምለው። ራሳቸው እንዲናገሩ ሳይሆን ለመናገር መጸለይ ጥሩ ነው። ቢያናግረን ምን ችግር አለ? ታምር ነዋ። እንመጣበታለን። ባይ ዘ ወይ እንመጣበታለን። ራሱን ያነጻል ይላል፣ ራሱን ይገነባል ይላል። ፕላስ እኔ አንዳንድ ጊዜ ይህን ቀስ አድርጌ ልንገራችሁ፣ በልሳን ስናገር፣ በልሳን ስጸልይ፣ በልሳን ሳመልክ ለእግዚአብሔር የልቤን የነገርኩት ይመስለኛል። ምን ማለት ነው? አንዳንድ ጊዜ የልቤን እንዳልገልጸው ቋንቋ ሊሚት ያደርገኛል፣ ቋንቋ ይይዘኛል። ለምሳሌ ይሄ ፑልፒት ትልቅ ነው ትልቅ በሚል ነው መንገልጸው ትልቅ ፑልፒት ነው ይሄንን ቤትም ትልቅ ምን ነው ይሄንን ትልቅ ባልንበት ቃል ነው ሌላ የለውም ይሄም ትልቅ ነው ይሄም ትልቅ ነው ከዛ ደግሞ ሰማይ ደግሞ ትልቅ ነው ሰማይን ትልቅ ምን ነው እቺን ትልቅ በመንንበት ቃል ነው ሼር ነው ሌላ ቢኖር እንዴት ጥሩ ነበር አባዬ እግዚአብሔር ምን ያረጋል አለችው አንድ ጊዜ ልጅቷ አባቷን ኦ እግዚአብሔር በጣም ትልቅ ነው አላት የኛን ቁም ሳጥን ያከላል አለች አይ ከዛ በላይ ትልቅ ነው መገም ቅንተኑን ትልቅ የሚለውን መገመት አቃታት ማለት ነው እሺ አባዬ ከዛ ያተለቀችው መጣች ከዛ አባዬ በቃ እሺ የኛን ቤት ያከላል አይ ከዛ በላይ ነው ትልቅ ነው ከዛ የጨመረች እሺ አባዬ በቃ እሺ እግዚአብሔር እሺ ሰማይ ያከላል አይ ከዛ በላይ ነው ትልቅ ነው አላ አስባ አነጻጽራ በቃ ትልቅ ነው ማለት ነው ሌላ የለማ በቃ ምንም ተነጻጽሮም ትልቅ ና አንድ ጊዜ ወንድማችን አውታሩ እንደዘመረው ምን ነው ሌላ ቋንቋ ትላለች ነፍስ ምን ነው ሌላ ቋንቋ ቢኖር ልብን ይሄንን ትልቅ ብዬ አንተንም ትልቅ ብዬ ከዛ ሳመልክ ሳምሃው በማላቆ ቋንቋ መንፈስ ቅዱስ በሰጠኝ የሆነ ነገር ስል በቃ በሌላ በልቤ ቋንቋ ትልቅ ያልኩት ይመስለኛል የሆነ ሳመልክና ስጸልይ ከዚህኛው ቋንቋ ወጥተን እንድንባርከው እግዚአብሔርን ያረጋል ራሳችንንም እናንጻለን ከአምሮ በላይ በሆነ መንገድ ደግሞ እግዚአብሔርን እንባርካለን ሌላ ጳውሎስ በልሳናት በመንፈስ እግዚአብሔርን ይባርካል ይላል ምን ማለት ነው በማያውቀው ቋንቋ እግዚአብሔርን ይባርካል እግዚአብሔር ይናገራል እግዚአብሔርን ያወድሳል እግዚአብሔርን ያመልካል ጳውሎስ እንደው መዘምራለሁ ይላል በመንፈስም እዘምራለሁ በመንፈስም ይለው ልሳንን ነው በልሳንም ይዘምራል በሚያውቀው ቋንቋ በአምሮም ይዘምራል ከአምሮዬ ስለሚያወጣኝ በጣም ደስ ይለኛል ካልፈለጋችሁ ባይምሯችሁ ጥሩ ነው እግዚአብሔር ልሳናትን ያብዛልን አሜን በስርዓት ይሁን እንጂ እግዚአብሔር ልሳናትን ሲያበዛ ራስን ያነጻል ጉባኤን ይታነጻል ትንቢት መናገርም እንደዚያው ነው ትንቢት የተለመደ ነው እንመጣበታለን በኋላም ምዕራፍ 14 ላይ እንመጣበታለን ትንቢት በጣም የተለመደ ነው ትንቢት እግዚአብሔርን ለመባረክ ትንቢት ለማነጽ ለማበረታታት ምራፍ 14 ላይ አለላችሁ የትንቢት አገልግሎት እንመጣበታለን ምራፍ 14 ቁጥር 3 እስከ 4 ላይ አለ በመንፈስ በመናገር በመንፈስ ቅዱስ በመናገር ለማነጽ ለመምከር ለማበረታታት ለማጽናናት የሚመጣቃል ትንቢት እንመጣበታለን እንዳትቀሩ ብቻ ምራፍ 14 ላይ ትንቢት ማለት በቃ የወደፊት ማመለከቻ ብቻ አይደለም ትንቢት ምራፍ 14 ቁጥር 3 እስከ 4 ላይ እንደምናየው ለማነጽ ለማበረታታት ማለት ለኢንካሬጅመንት ለመምከር በትንቢት ይመከራል በትንቢት እናነቃቃለን በትንቢት እናበረታታለን በትንቢት እናጽናናለን ለማጽናናት ለማበረታታት ለመምከር የሚመጣ ነው እንጂ ወደፊት ብቻ አይደለም እንመጣበታለን ተውት የትንቢት ዋና አገልግሎት ጳውሎስ የሚያየው ማነጽ ማበረታታት ኢንካሬጅ ማድረግ ምናምን እንጂ ምሪት ብቻ አይደለም ምሪትማ ለአማኞች በሙሉ የተሰጠ ነው በጎቼ ድምጼን ይሰማሉ ይከተሉኝም አል ብሏል ምሪት ብቻ አይደለም ምሪት ሊመጣ ይችላል ግን እንመጣበታለን ብቻሽ ግዴለም እሱ ነው ስለዚህ እነኚህ የንግግር ስጦታዎች ምን እንላቸው እግዚአብሔር እንዲያበዛልን እንድንጸልይ ነው እኔ ማነሳሳችሁ ዛሬ ማነሳበት ምክንያት እነኚህን ሳምፕሎች ማነሳበት ምክንያት እግዚአብሔር በቃ እግዚአብሔር እንዲሞላን በልሳናት እንዲሞላን ትንቢት በመናገር እንዲሞላን ይሄንን ካላልኩ ታዲያ ለእግዚአብሔር ቃል እንዴት ታማኝ እንሆናለን አሁንኛ ትንቢት እንዴት እንደሚነገር እንዴት አርግ ያስተምራችኋለሁ ወገኖች መጀመሪያ ይሰጣል ተብሏል ይሰጣን ነው ንትምርቲ ይሰጣን ንቀበል ችግር የለም በሚል ኦርዲነሪ በሆነ የክርስትና ህይወት ብቻ ለመኖር አትመኙ ወገኖች እግዚአብሔር የታምራት አምላክ ነው ከኖርማል ህይወት የሚያወጣ አምላክ ነው ኖርማል የሆነ ቤተክርስቲያን እየመጣን እየሄድን የሆነ ነገር እያደረግን በራሳችን አምሮ ብቻ እየተንቀሳቀስን በራሳችን ስሌት ከምንኖርበት ህይወት አውጥቶ እግዚአብሔር ወደ ጸጋ ህይወት ያምጣን ወደ ጸጋ ህይወት ይሙላን እንዴት እንደሚጠቀሙ ከመዘርዘሩ በፊት ጳውሎስ አስቀድሞ መንፈስ ቅዱስ ይሰጣል ስለሚል እኔም ይሰጣል እላችኋለሁ ልሳንን ይሰጣል ልሳንን መተርጎም ይሰጣል ትንቢት መናገርን ይሰጣል እግዚአብሔር በመንፈሱ ሞልቶ በእነኚህ ጸጋዎች ይሙላችሁ የኃይል ስጦታዎች ምንላቸው ይሄን እናንተም ልትታቆታላችሁ እምነት አለ ታምራት ማድረግ አለ ፈውስ ጦታዎች አሉ። ያ ክርስቲና ያ ኃይል ህይወት ስለሆነ ማለት ነው። እግዚአብሔር ኃይሉን የሚገልጥባቸው ናቸው። እምነት ይሄ ለየት ያለ እምነት ማለት ነው። በነገራችን ላይ የተፈጠረው እምነት አለ ታውቃላችሁ እናንተ። እምነት የተለያየ ነው። የተፈጠረው እምነት እኮ አለ። በተፈጠረው እኮ ሰው አማኝ ነው። by the way አማኝ ያልሆነ ሰው እኮ የለም። እንደውኛ አማኝ ነን አለ እንጂ ሰው ሁሉ እኮ አማኝ ነው። ዛሬ ከሰዓት በኋላ ካፌቴሪያ ውስጥ ሄዳችሁና ወንበሩ ላይ ቁጭ አላችሁ እምነት ይባላል። ወንበሩ ቁጭ አሁን የተቀመጣችሁበት ወንበር በእምነት ነው የተቀመጣችሁት። ብን ሰው ተጠራጣሪ ብቻ ቢሆን እኮ መኖር አይቻለም። ቢችለኝስ ባይችለኝስ ቢችለኝስ ካል መኖር እኮ አይቻለም። ስለምናመን ነው ራሱ መኖር የቻለው። ገበሬ በክረምት ያረጓል ስንዴውን ይበትነዋል። እምነት ባይኖረው ገበሬ ምን በለው አይኖርም ነበር። ይበቅላል ብሎ ያምናል። አንድ ቀን ፍሬ ያፈራል ብሎ ሹ ሹ ሹ በእውቀት ብቻ እኮ አይደለም መኖረው፣ በእምነት እኮ ነው። ሐኪም ቤት ሄዳችሁ ያመማችሁን ተናገራችሁ። ያውም ማንበብ በማትችሉት የጽሑፍ አይነት አንድ ሰውዬ ብጣሽ ወረቀት ላይ ጽፎ ሰጣችሁ። ምን እንደሆነ አታውቁም። ተመራምራችሁ አልደረሳችሁበት። ሄዳችሁ ገዛችሁ። የገዛችሁት ሰውዬ ሰጣችሁ። ቅድም የተጻፈው ነገር ይሄ ነው ብሎ ማለት ነው። ሁለት ውሰድ አለ። ሁለት ክን አረጋችሁ። ይሄ እኮ በእውቀት ብቻ ቢሆን እኮ ነው። ስለምንተማመን እኮ ነው መኖር የቻለ። የተፈጥሮ እምነት ነው ይሄ። ቆመን የሄድ ነው በተፈጥሮ እምነት ነው። የተቀመጥ ነው በተፈጥሮ እምነት ነው። የዘራ ነው በተፈጥሮ እምነት ነው። የበላ ነው በእምነት ነው። መድኃኒት የወሰድ ነው በእምነት ነው። ሰው አማኝ ነው በተፈጥሮ። የመዳን እምነት አለ። የዳንበት እምነት አለ። ይሄ ደግሞ ለየት ያለ ነው። ጌታ ኢየሱስን በእምነት ተቀበለ። በስራ ሳይሆን በእምነት ይጸደቃል። በእምነት ጸደቅን። የዳንበት እምነት አለ። ሁሉን የጸጋ ስጦታዎች ደግሞ የሚያሰራ እምነት አለ። የኑሮ እምነት አለ። ልዩ ልዩ እምነት አለ። ግን እምነት የሚባል ደግሞ የጸጋ ስጦታ አለ። ይሄ ለጥቂቶች ነው፣ የብዙዎቻችን አይደለም። አብዛኛው የቅድም የዘረዘር ነው የአብዛኞቻችን ነው። የእምነት ስጦታ ያላቸው አሉ። ቢኖረኝ ያለው ጳውሎስ ትዝ ይላችሁ እንደሆነ አንደኛ ቆሮንቶስ 13 2 ላይ ያውም ተራራን የሚያፈልስ ማለት ነው። ተራራን የሚያፈልስ ማርቆስ 11 ላይ ጌታችን ያስተማረው ይመስለኛል። እኔ ማርቆስ 11 22 ላይ ጨርሳለሁ። አይ ኖት ታይሙ ትንሽ ሄዷል። በእግዚአብሔር እመኑ፣ እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ሂድ ቢል ይሆናል። ይሄ ለብዙዎቻችን የተሰጠ አይደለም፣ ግን አለ። እንዲያውም ጌታ ኢየሱስ ሲያስተምር ምን አለ? የሰው ልጅ በሚመለስበት ጊዜ እምነት ያገኘውን ያለው የእኛን ትውልድ እንዳይሆን በጣም እጠራጠራለሁ። የስጋና የአእምሮ የካልኩሌሽን ብቻ ስለሆነ በእምነት ደግሞ ተአምራትን ማድረግ አለ። ታምራት ማድረግም እንደዚያው ነው። ከተፈጥሮ በላይ የሆኑ ነገሮችን ማድረግ ማለት ነው። ውሃን ወደ ወይን ጠጅ መቀየራውን እምነት ነው ይሄ። 5000ን ሲመግብ እምነት ነው ይሄ። ሙታን ማስነሳት እምነት ነው ይሄ። ሙታንን አስነሱ ሐዋርያቱ፣ እምነት ነው ይሄ። በሐዋርያት እጅ በጣም ብዙ ነገር ተደረገ። ሮሜ 15:19 ላይ ቅዱስ ጳውሎስ አሕዛብ እንዲታዘዙ ክርስቶስ በቃልና በስራ በምልክትና በድንቅ ነገር ኃይል በመንፈስ ቅዱስም ኃይል በእኔ አድርጎ ከሰራው በቀር ምንም ነገር ልናገር አልደፍርም ይላል። ለኮንፈርሜሽን የሚመጣ ኃይል እግዚአብሔር በውስጣችን የሚያረጋው ማለት ነው። እግዚአብሔር ይስጠን። በቃ ልጨርስ። እነኝን ሳምፕሎች ያነሳሁት እግዚአብሔር የታምራት አምላክ የጸጋ አምላክ መሆኑን እንድናውቅ ነው። እውቀት መናገር የተሰወረን ነገር መለየት ነው። ለምሳሌ ሐናንያና ሰጲራ የሚባሉ ባልና ሚስት ንብረት ሸጠን ሙሉ በሙሉ እናመጣለን ብለው ነበር። ሐዋርያቱ በሙሉ ሙሉ በሙሉ የሸጡትን ንብረት ሙሉ ለሙሉ ሲያስረክቡ ሐናንያና ሰጲራ የሚባሉ ባልና ሚስት ትንሽ ቀንሰው ተወሰነ አመጡ ማለት ነው። እና ጴጥሮስ የጠይቃቸው ሙሉ ለሙሉ መሬቱ የተሸጠው በዚህ ነው አለ። አዎ በእውነት በዚህ ነው ሲል አይ አይደለም ብሎ የገለጠበት እውቀት ተሰወረ። ማንም ማያውቀው የተሰወረውን እውቀት መግለጥ ማለት ነው። ጥበብ መናገር ያንን እውቀትን ዴሞንስትሬት መናገር እውቀትና ጥበብ ተደጋጋፊ ናቸው። እውቀት ምንድነው? what is it ሚለውን ይገልጣል። ጥበብ how ሚለውን ይገልጣል። እንዴት ነው ኢምፕሊመንት መናገረው ሚለውን ይገልጣል። next week ትንሽ ላነሳው እሞክራለሁ። መናፍስት መለየት ያው መጣቆት ነው። መናፍስት የተገለጠ መናፍስት ሁሉ ከእግዚአብሔር ነው ከእግዚአብሔር አይደለም ሚለውን መለየት ማለት ነው። ይሄን በጣም ያስፈልገናል። በዘም ብያ ምናለው እንትና ቅዱስ ጳውሎስ ለምሳሌ ያቺ በፊልጵስዩስ የሟርተኝነት መንፈስ የነበረባትን ሴትዮ መንፈስ የመለየት ስጦታ ባይሆን እንዴት ልትለየው ትችላለህ? እነኚህ የእግዚአብሔር ባሪያዎች የእግዚአብሔር ባሪያዎች ያለች ነው የምትጮኸው። የእግዚአብሔርን መንገድ የሚያሳዩአቸው የእግዚአብሔር ባሪያዎች ያለች ነው የምትጮኸው። አያሌ ቀን እነ ጳውሎስን ማለት ነው እንዴ እቺ እኮ በጣም ኃይለኛ ክርስቲያን ነው የምትመስለው። አንዳንዶቻችን ብናገኛት የአገልግሎታችን የህዝብ ግንኙነት ኃላፊ ሳናደርጋት አንቀር። የእግዚአብሔር ባሪያዎች እያለች የምትናገር ማለት ነው። ን ጳውሎስ በመንፈስ ተቆጥቶ በመንፈስ አውቆ ኖ ይሄ የሟርተኝነት መንፈስ ነው ብሎ ገሰጸው፣ አስወጣው። ለካ እንደዚያ ሆኖ የእግዚአብሔር ባሪያዎች ሊል ይችላል። በምን ትለየዋለ? ይሄ አጋንንት የእግዚአብሔርን ነገር መናገር ይችላል። ባይዘው እግዚአብሔርን የያው እግዚአብሔር ልጅ ይለዋል። ለምሳሌ ኢየሱስን ቀኑ ሳይደርስ ልታጠፋን መጣ ይለዋል። አንዳንድ ጊዜ ሰው በእግዚአብሔር መንፈስ ሆኖ ሲናገርና በሌላ መንፈስ ሆኖ ሲናገር አንድ አይነት ስለሆነ ያንን መንፈስ የመለየት ስጦታ ማለት ነው። እነኚህ ሳምፕሎች ናቸው። እግዚአብሔር ከተፈጥሮ አሰራር በላይ ያውጣንና በእነኚህ ጸጋዎች የምንሞላበት ዘመን ያርግልን። የጸጋ ስጦታ እምንማረው ብቻ ሳይሆን በብርቱ የምንፈልገው ነው። የጸጋ ስጦታን ፍቅርን ተከታተሉ ይልና ምዕራፍ 14 ቁጥር 1 ላይ ቅዱስ ጳውሎስ አንደኛ ቆሮንቶስ ፍቅርን ተከታተሉ የጸጋ ስጦታን ይልቁንስ ትንቢትን መናገር በብርቱ ምን አርጉ። አይ ራሱ አነጋገራችሁ ይፈልጋችሁ አይመስል። በብርቱ ምን ማለት ነው? በብርቱ ፈልጉ። እግዚአብሔር ከወደደ ሊሰጠኝ ይችላል አይደል? ዴስፐሬትሊ ለእግዚአብሔር ክብር እግዚአብሔር በብዙ ጸጋ ቤተክርስቲያንን የሚሞላበት ዘመን እንዲሆን ብንጸልይ። እኔ አንዳንድ ጊዜ በጣም ግብዝነት ይመስለኛል እንዴት እንደምንጠቀም ማስተማር ብቻውን። መጀመሪያ እንሞላስቲ። እግዚአብሔር በመንፈስ ይሙላባችሁ ተብሎ እንደተጻፈ በመንፈስ መሞላት ያርግላችሁ፣ በጸጋ መሞላት ያርግላችሁ። ቤተክርስቲያኑ ስትመላለሱ ያንድ ሰውዬ ጸጋ እየመጣችሁ የምትካፈሉ ሳይሆን በጸጋ የምታገለግሉ ቢያረጋችሁ። የሚቀጥለው ሳምንት ይሄ ነው። እንደ አካል ብልቶች አራየ ቤተክርስቲያን በጣም መሳቷን የምታውቀው አንድ ሰውዬ የጸጋ ስጦታ አለው እሱን ለመከታተል ነው መከራ የምንበላው። ዛሬ የማሙሻን እንከታተላለን፣ የሚቀጥለው ሳምንት የእንትናን እንከታተላለን፣ እንትና ሳምንት የሚቀጥለው። እኛ እኮ የጸጋ ስጦታ ተከታታይ ሳይሆን በጸጋ ስጦታ ተቀጣጣይ እንድንሆን ነው እግዚአብሔር ይሰራ። እኔ በዚህ ሳገለግል አንተ በዛ ስታገለግል አንቺ በዛ ስታገለግል አንተኛው በዛ ስታገለግል በዚህ እኮ ነው አካል የሚገነባው። ወገኖች እናንተ ጸጋ አልባ ሆናችሁ ጸጋን እንድትካፈሉ ሳይሆን እግዚአብሔር ያዳናችሁ። ሁላችን በጸጋ ተሞልተን የምናገለግልበት ዘመን እንዲሆን በብርቱ መፈለግን እግዚአብሔር ይስጣችሁ።